ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ
ሰላም ሰላም ያገር ልጆች እንዴት ከረማችሁ? እለተ ሰንበት እሁድ ጧት በየሳምንቱ የምታደምጡት ከምድር እስከ ህዋ ሳምንታዊ ፕሮግራማችን ሰዓት መባቻ ላይ ነን። በዚህ ፕሮግራም ስለ ህዋና ፍጥረታቱ የትመጣና አኗኗር የተለያዩ ክስተቶችን ስለ ምድር ጂኦግራፊያዊ ሁኔታዎችና የመሳሰሉትን ጭምር መረጃዎችን ታገኙበታላችሁ። የፕሮግራሙ አዘጋጅና አቅራቢ ጌታቸው መላኩ ነኝ። አስተያየቶቻችሁ በ8266 እና 982 ነጻ የስልክ መስመሮች ይደርሱናል። እናመሰግናለን። በዛሬውም ዝግጅት አብረን ቆይ ዘንድ በአክብሮት እንጋብዛለን። ባለፈው ሳምንት ፕሮግራማችን ስለ አየር ንብረት ምንነት በይዘትና በአይነት ቢለያዩም ሁሉም የስራተ ፀሐይ ፕላኔቶች ከባቢ አየር እንዳላቸው ተመልክተናል። ስለ ከባቢ አየር ስናነሳ በተለይም በምድር ላይ የተለያዩ ዑደቶች እንዳሉ ለምሳሌ የውሃ፣ የካርቦን፣ የናይትሮጅንና የመሳሰሉት ዑደቶች ወይም ሳይክሎች መኖራቸው እንዳሰናል። መሬት የተመጣጠነ የሙቀት መጠን ያዘች በመሆኗና እነዚህ ዑደቶችም ለዚህ የተሳካ መመጣጠን አስተዋጽኦ በማበርከታቸው ህይወት እንዲፈጠርና እንዲኖርባት አስችሏል። በሌሎች የስራተ ፀሐይ ፕላኔቶች ላይ ይህ አይስተዋልም። ቢያንስ እስካሁን ባለው ቁጥራችን ህይወት አለ ተብሎ አይታሰብም። ይህን የተመለከተው የሰው ልጅ ሰውን በሌሎች ፕላኔቶች ወይም በህዋ ላይ ለማኖር እነዚህን ዑደቶች ወይም ተፈጥሯዊ ሳይክሎች በሰው ሰራሽ መንገድ የማካሄድ ሙከራዎች እየሰራ ይገኛል። በቅርብ ዓመታትም የመጀመሪያውን የህዋ ላይ ኑሮ እውነተኛ ሙከራውን ሊያካሂድ ይችላል ተብሎ ይጠበቃል። አስተዋዩ የሰው ልጅ እነዚህ ሐሳቦች ከሞላ ጎደል ባለፈው ሳምንት ያደረስናቸው ሐሳቦች ናቸው። ክብራትና ክብራን ያገር ልጆች ወደ ዛሬው መሰናዷችን እንሻገር። ባለፈው ሳምንት አብረውን የነበሩት ባለሙያ ዶክተር ገመቹም ዛሬም አብረውን ናቸው።
ዶክተር ገመቹ ፋንታ እባላለሁ። በስፔስ ሳይንስ እንደ ጂኦስፓሻል ኢንስቲትዩት ተመራማሪ ነኝ። የአትሞስፌሪክ እንድ ክላይሜት ሳይንስ ዩኒት ሊደር ነኝ።
በድጋሚ መልካም ቆይታ። አስገራሚው ነገር ዘሩን በሌላ በተፈጥሮ ምቹ ባልሆኑ የስራተ ፀሐይ ፕላኔቶች ለማኖር ያለመውና የሚሰራው የሰው ልጅ በተፈጥሮ ምቹ ሆና የተሰጠችውን የመሬትን ከባቢ አየር ተፈጥሮ በቸልተኝነት እየቀየረና እያበላሸ መምጣቱ ነው። ለሕይወት መኖር ምቹ የሆነችውን መሬትን ተፈጥሮ እየበከለና እያበላሸ ምቹነት የሌላቸውን ፕላኔቶች ለመቀየር እየጣረ ነው። የሰው ልጅ ምቹ ያልሆኑ ፕላኔቶችን ቀይሮ ምቹ ለማድረግ መጣሩና መሞከሩ እሰየው የሚያሰኝና የሚያስጨበጭብ ቢሆንም የመሬትን ተፈጥሯዊ ምቹነት የማበላሸቱ ቸልተኝነት አንድ ሊባል እንደሚገባው አያጠያይቅም። የመሬት ከባቢ አየር በሰው ልጅ ግዴለሽ የተፈጥሮ ሀብት አጠቃቀም የተነሳ እየተበላሸና የመሬት ሙቀት እየጨመረ ነው። ቶሎ መፍትሄ ሊፈለግለት ካልቻለ መመለስ ወደማይችልበት ሁኔታ ሊቀየር እንደሚችልና መሬት ምቹ የሕይወት መኖሪያነቷ እያከተመ እንደሚሄድ የሳይንቲስቶቹ ጥናታዊ ትንበያ ያመለክታል።
የፈረንጆቹ ዓመት 2016 በተመዘገበ የምድር ታሪክ ውስጥ ታይቶ የማይታወቅ የካርበን ክምችት የተስተናገደበት ዓመትም ነበር። ይህም የመሬትን መጠነ ሙቀት በአማካኝ ከ2 ዲግሪ ሴልሲየስ በታች ለማውረድ ዓለም ሁሉ ያስቀመጠው ግብ ረጅም ጉዞ የሚያስፈልገው ነው ሲሉ ባለሙያዎቹ አስጠንቅቀዋል። እጅግ ሞቃቱ ዓመት ተብሎ የመጠነ ሙቀት ክብረ ወሰንን የሰበረው 2016 እየጋለች በመጣችው ምድር ላይ የታከለው የኤሊኖ ክስተት የሙቀት ታሪክ እንዲመዘገብበት አድርጓል ነው የተባለው። በተለይ የሰው ልጅ እንቅስቃሴ ምድር እየሞቀች እንድትሄድ በማድረግ አሁንም ቁጥር አንድ መንስኤ ሆኖ ቀጥሏል ብለዋል የአየር ንብረት ተመራማሪዎቹ።
በአንድ ወቅት ተሰርቶ ከነበረ ዘገባ ከድምፅ ክምችት ክፍላችን የተወሰደ ነበር።
ብዙ ብዙ ሀገሮች ወደ ኢንዱስትሪ ነው የተለወጡት። አግሪካልቸር ኢንዱስትሪያላይዝድ ሆነ ሁሉ ነገር ቴክስታይሉ ምን ወደ ኢንዱስትሪ ተቀየረ ማለት ነው። ኢንዱስትሪ ደግሞ ምን ይፈልጋል? አንደኛ ሮ ማቴሪያል ይፈልጋል።
ጥሬ እቃ
እነኚህ ጥሬ እቃዎች ከእርሻ ይገኛሉ።
ከራፋ ከመሬት በሚወጣው
ነው። ስለዚህ መሬት ውስጥ ያለውን ካርበን ወደ ላይ ማውጣት ተጀመረ ማለት ነው። በእርሻ መልክ አንዱ ኢንዱስትሪዎች ኃይል ይፈልጋሉ። ይሄ ኃይል የሚገኘው ከምንድነው? እንግዲህ መሬት ለረጅም አመት ሚቴን ካርበን በብዛት ካርበን ነውና ይሄን ወደ ውስጥ አንቃ ነው ይሄንን ባላንስ ለታመጣ ይቻላል ሊመጣ ይቻለው ማለት ነው። ግን የሰው ልጅ የራሱን ህይወት ማደላደል ብቻ ነበር የሚያስበው። በዚህ መሐከል ምን ተፈጠረ? ብዙ ካርበኖች ወደ ምድር ታምቀው ያሉት በኢንዱስትሪ መልክ ወደ አትሞስፌር ወይ ወደ ከባቢ አየር ተለቀቁ ማለት ነው። የመሬት ሙቀት መጠን ከኢንዱስትሪያል ሪቮሉሽን በኋላ እየጨመረ መጣ ማለት ነው። ካርቦን ዳይኦክሳይድ ሌሎችም ኤሌመንቶች አሉ። ሚቴን አሁን ወተር ቫፐር ወተርም እኮ እጭቶ በጣም ከፍተኛ የሆነ ሙቀት ነው የሚይዘው። እነኚህ ግሪን ሃውስ ጋዞች በከባቢ አየር ሲበዙ መሬት ሙቀቱን እንዳታስወጣ ይዛ እንድትቆይ ማለት ሁሉንም ሳይሆን የተወሰነውን ማለት ነው።
ራዲቲቭ ሙቀት ይሄ ሙቀት ስንል ከፀሐይ የምትቀበለውን ሙቀት ማለት ነው።
ከፀሐይ ስትቀበል ወደ ውስጥ ይገባል ኖርማሊ። ከዛ ከመድር ራዲት ይሆናል። ሾርት ዌቭ ራዲሽን እንለዋለን። ልክ ሲወጣ በሎንግ ዌቭ ራዲሽን መልክ መውጣት አለበት።
ተመልሶ ወደ ህዋ ይረጫል። የምትፈልገውን ታስቀራለች። ቀሪው ይመለሳል።
ስለዚህ አሁን ምን ሆነ? እነኚህ ግሪን ሃውሶች ሎንግ ዌቭ ራዲሽኑን ወደ ታች እየመለሱት ምን ሆነ? የመሬት ሙቀት መጠን ከኢንዱስትሪያል ሪቮሉሽን በኋላ እየጨመረ መጣ ማለት ነው።
ተገላለ ባዳን ተሸፍኖ ዳገላ ቆመን ስናይ ይሄ ደን ተገናይቶ መሬት ይመስል ጫፋቸው ማለት
የክረምቱ ፀሐይ ራሱ በርትቷል።
በራስ ለሆነና ቆላ ስለሆነ
ይሄ አከባ በፊት እኛ ልጅ ሆነን ጫካ ነበር። ያ ጫካ ሰው እየበዛ ስለመጣ ጫካው ተመልጥሮ አለቀ። ምድረ በዳ ጋራ ሙቀት መጣ። መሬት እየተሸረሸረ አፈሩ እየታጠበ ሄደ። በዛ የተነሳ በብዙ ጉዳት ነው የመጣው በሰውም ላይ በከብቱም ላይ።
ስንወለድ ጫካ ነው እንጨት አለ በራሳችን እጅ ነው ጨፍጭፈን ጨርሰን ለዚህ ያረቁትን ድርቅነት ያመጣን በራሳችን እጅ ነው እንጂ ተፈጥሮ አይደለም። አሁን ላይ ቆላማ ነው። ድርቅነትን አይተናል።
ወጡ ወደ ሙቀት እየመጣ ቆላው የበለጠ የሙቀት እየጨመረ የዝናብ እጥረት አለ። በወቅቱ ያለ መዝነብ አለና ይሄንን ችግሮች እነዚህን ዋና ዋና ስነቶች የመቀነስ ይሄንን ደግሞ በመንደነም ይቀነሰው የተፈጥሮ ሀብቱን ስራዎችን የመስራት ስራ
ተጨማሪ ደግሞ የኦሽን ሳይክል የሚባል አለ። የኦሽን ሳይክል ማለት
የውቅያኖስ ውሃ
ውደታ ይሽከረከራል። ሲሽከረከር ምንድነው የሚያደርገው? ከኖርዝ አትላንቲክ እስከ ፓሲፊክ ድረስ ነው የሚሽከረከረው ማለት ነው። ለዚህ አንድ ወጥ ነው ያለው።
ከላይ ፍሰት ወይም ከረንት ኦሽን ከረንት ወይም የውቅያኖስ ውሃ
ሲሞቅ
ውደት ይባላል። ከአንዱ አካባቢ ሞቃቱን ወደ ቀዝቃዛው ቀዝቃዛውን ወደ ሞቃቱ እንደ ወንዝ ውሃ ማለት ነው ይሄዳል እሱ።
ይሄ አሁን ምንድነው ሙቀትን ለማመጣጠን ነው ምድር ላይ ለህይወት ምቹ እንዲሆን ማለት ነው። አንደኛው ሌላው የከባቢ አየር ሰርኩሌሽን አለ። ሜሪዶኒያል ሰርኩሌሽን እንለዋለን። ሌላኛው ደግሞ ኖርዝ ሳውዝ ዌስት ኢስት ሰርኩሌሽኖች አሉ ማለት ነው። እነኚህ እንግዲህ የራሳቸውን ውደት ጠብቀው ነበር የሚሄዱት። አሁን በሙቀት የተነሳ እንግዲህ እነዚህ አንዳንዴ መላላት ይመጣል። ሲላላ ምን ይሆናል? በጣም ሙቀት የበዛባቸው አሁን በፊት ሰርኩሌሽኑ ኤፊሽንት ስለሆነ በጣም ይሄ ስለሚሄድ ከአንድ ቦታ ወደ ሌላ ስለሚሄድ ስትሬቲፋይ እንለዋለን ወይ ደግሞ የተመጣጠነ ዲስትሪቢዩሽን ያለው። አሁን ግን ከሙቀት መጨመር ጋር የተያያዘ ምንድነው የሚሆነው? ሙቀት ያለበት ቦታ አንዳንድ ቦታ ሙቀቱን ይዞ ይቆያል፣ ሌላ ቦታ ደግሞ ይቀዘቅዛል። እንደዛ ሲሆን ምንድነው የሚሆነው? አንዳንድ ቦታ ድርቅ ይከሰታል። አንዳንድ ቦታ ደግሞ በጣም ከመጠን በላይ ዝናብ ይዘንብና ጎርፍ ይሆናል። እንግዲህ የሰው ልጅ ኤክስትሪም ክላይሜትስ የምንላቸው መጠናቸው በጣም እየጨመረ መጣ ማለት ነው። ከሙቀት መጨመር ጋር ማለት ነው። ብዙ ቦታዎች ወደ ድርቅ እየተቀየሩ፣ ሌሎቹ ደግሞ ወደ ጎርፍ እየተቀየሩ፣ ሌሎቹ ደግሞ አሁን አይተ ከሆነ ሂት ዌቭ እንለዋለን። ሂት ዌቭ ማለት በጣም ያልጠበቀ ሙቀት መጥቶ
ሰዎች ሁሉ
ይገላል። ውሃ ውስጥ ቶሎ ከመግባት አለበት። ኤር ኮንዲሽነር በጣም በኃይለኛ አሁን አውሮፓ የተከወነ ባለፈው አመት ፕላስቲክ የሆኑ ነገሮች በሙሉ ሲቀልጡ ነው። አስፋልት ቀልጧል፣ ጎማ ቀልጧል። ብዙ እንደዚህ የተሰቀሉ ማስታወቂያዎች ሁሉ እስኪቀልጡ ድረስ ማለት ነው።
ይሄ እንግዲህ አውሮፓ መካከለኛ ሙቀት ክልል ውስጥ ያለ ቦታ ነው፣ ግን እስከዛ ድረስ ደርሷል።
ህንድ ውስጥ ብዙ ሰው ፈጅቷል። አሜሪካ ውስጥ የትኛውም ሀገር፣ እኛም ሀገር ባይዘው ትልቅ የሆነ ሙቀት ነው ያለው። ይሄንን እንደውም ጥናት አለኝ እኔ በቅርብ ጊዜ ፐብሊሽ የሆነ። ይሄ ሙቀት ደግሞ ምን ይፈጥራል? አሁን ለምሳሌ ዝናብ የማያገኙ ቦታዎች ላይ መሬት ውስጥ ያለውን እርጥበትን ይወስደውና ህልም ወዳለ በረሃ ሃይድሮሎጂክ ሳይክሉንም ሊበጥሰው ይችላል ማለት ነው። ወይም ደግሞ የውሃ ውደቱንም ሊበጥሰው ይችላል ማለት ነው።
ከዚህ ሲያለፈ አደጋ ይኖሩ አሁን የሚነሱ ነገሮች አሉ። መሬት የያዘቻቸው የህይወት አይነቶች አሉ፣ በእንስሳትም በእጽዋትም። የዚህ የከባቢ አየር መዛባት ሙቀት መጨመር አንዳንዶቹን መቋቋም አቅቷቸው እንዲጠፉ ያደርጋቸዋል የሚል አባባልም ይነገራል። የህይወት መጥፋት ስንል ለምሳሌ አንድ እንስሳ እንደ ዳይኖሰር ማለት ነው መጥፋት ያስከትላል። ሁለተኛ ደግሞ አብዛኞቹ የዓለም ከተሞች በውቅያኖስ ዳርቻ ናቸው። ይሄ ሙቀት መጨመር የመሬትን በረዶች ያቀልጥና እነኚህን ከተሞች ሁሉ ሊያሰምጥ ይችላል የሚል ስጋት ሁሉ አለ።
በትክክል ኮስታል ኤሪያስ ወይም ደግሞ በውሃ አካባቢ የሚኖሩ ሲ ሌቨል ራይዝ የምንለው አለ። ይሄ ምንድን ነው? በረዶ አለ
ዋልታዎች አካባቢ፣
በመሬት ዋልታዎች ጫፍና ጫፍ፣ ኖርዘርን ቲፕ ወይም ደግሞ በሰሜኑ ጫፍና በደቡቡ ጫፍ እነኚህ በረዶዎች አሉ። እነኚህ በረዶዎች ለምን ያገለግላሉ? ከፀሐይ ብርሃን የሚመጡ እንትኖች ኢነርጂ ሪፍሌክት አድርገው ይመልሷቸዋል። አንድ መመለሻ ዘዴ እነሱ ናቸው። እነሱ ግን በሙቀት ምክንያት አሁን እየቀለጡ ነው። እነሱ ሲቀልጡ ኮስታል የሆኑ አካባቢዎች አሁን ባንግላዴሽ ምናምን ብትወስድ ሌሎችም ብዙ ሀገሮች በውሃ አካባቢ ያሉት ውሃው እየወሰደ ነው፣ ብዙ መሬት እየወሰደ ነው። እንደውም አንድ ሀገር ሙሉ በሙሉ ኢንዶኔዥያ ነች መሰለኝ ሙሉ በሙሉ ሊወስዳት ይችላል ተብሎ ያው የሀገሩ መንግስት መሬት ገዝቶ ወደ ሌላ ቦታ መውሰድ አለበት ተብሎ መሬት የሚሸጡ እንትኖች እያፈላለገ ነበር በተለያየ ቦታ ማለት ነው። እና እንደዚህ አይነት ሁሉ ሊከሰት ይችላል ማለት ነው።
ሁሉም አህጉር ላይ ደግሞ ሊከሰት ይችላል።
ሁሉም አህጉር ላይ አለ።
እኛም ጋር እንደ አሁን ደሴ እንትኖች ወደብ ከተሞቻችን እንደነ ሞምባሳ፣ ሞቃዲሹ፣ እንደነ ኬፕ ታውን፣ እንደነ ምጽዋ አይነት ባህሩ ዳር ያሉ እንትኖች ያሰጋቸዋል ነው ባጭሩ።
ያሰጋቸዋል። አዎ ሲ ሌቨል ራይዝ አለ። አሁን ኤክስቲንክሽን ኦፍ ስፒሺስ ወይም ደግሞ የዘር መጥፋት፣ የተወሰኑ ዘሮች ይጠፋሉ። ምክንያቱም ሁሉንም እንስሳ ካየ የአካል ሙቀት መጠን አለው። ቶለራንስ ዊንዶ እንለዋለን። ወደ ታች ወደ ላይም የተወሰነ ቶለሬት ሊያደርግልህ ይችላል። የመቋቋም ችሎታ ሊኖረው ይችላል የተወሰነ። አሁን ለምሳሌ እስከ 1 ዲግሪ ሊሆን ይችላል። አሁን ለሰው ልጅ 37 የነበረው 38 ሲሆን እንደምንም ብሎ እንትን ብሎ
ህመም እየተሰማው ቢሆን እየተሰማው
እያላበው ምን እያለ ይቋቋማል። ወደ ታች ከወረደ ደግሞ ሺቨር እያደረገ እየተንቀጠቀጠ ሙቀት እያመጣ ሊቋቋም ይችላል። ከዛ በላይ ከሆነ ግን አይችልም። ምንም ማድረግ አይችልም። አንኮንሽስ ወይም ደግሞ
ራሱን ይስትና
አያቅ ምን እንደሚከሰት ራሱ ስለማያቅ ሊወስደው ይችላል። ልክ እንደዛው ውሃ ውስጥ ያሉ በተለይ የአሳ ዝርያዎች አሉ፣ ሙቀቱ ሲጨምር ይሸሻሉ። አሁን አይተ ከሆነ ወደ ላኛው ላቲቲዩድ ያሉ ሀገሮች ወደ ሚድ ላቲቲዩድ በፊት ይኖሩ የነበሩ አሳዎች ከምድር ወገብ ካሉ አሳዎች ጋር እንብዛም አይገናኙም ነበረ። አሁን ግን የምድር ወገብ አሳዎች ምድር ወገቡ ሙቀቱ ሲበዛባቸው ቀለል ወዳለ ይሸሻሉ። እዛ ያሉትን ስፒሺስ ወይም ደግሞ ዝርያ በሙሉ ያጠፋውታል። አይ አይቋቋም እንችለው አንዱ እሱ ነው። አሁን አሳ ራሱ እኮ እስከ 20 30 ላይ ይጠፋል ተብሎ ነበር። አሁን የሚጠፋ
አሳ ነባሪ አሁን ስጋት ላይ ያለ እንስሳ ነው። ውሃ ውስጥ እንስሳ ነው።
ብዙ እንስሳት
እሱ በሙቀቱ ምክንያት በሙቀት መለዋወጥ የሱ ምግቦች እንደ ክሪልስ የሚባሉት በሙቀት መለዋወጥ የሚራቡ ናቸው። እነሱን በልቶ ነው የሚኖረው። አሁን በሙቀቱ መጨመር የነሱም ምርታማነት የቀነሰ ስለሆነ የሚበላው ያጣ ካደን በተጨማሪ ተፈጥሮ ራሱ ያጠፋችው ነው።
አዎ በትክክል አንዱ እሱ ነው። የውሃ ውስጥ ብቻ ሳይሆን አትክልቶችም አሁን ለምሳሌ ድሮ የምድር ወገብ የሚኖሩ አትክልቶች ነበሩ። ከዛ ቀጥሎ እንደዛ ያያለ ነው። አሁን ተራራም ብታይ ከተራራ ስር የሚኖር አትክልት አለ፣ ከተራራ ላይ የሚኖር የተለያዩ ናቸው። አሁን ተራራ ስትወጣ ራሱ ከተራራው ስር የምታዩ ብሮድ ሊቭድ የምንለው ደግሞ ቅጠለ ሰፋፊ ናቸው። ወደ ላይ ስትሄድ ግን ሙቀቱ እየቀነሰ ስለሚሄድ እንትን ነው ቅጠላቸው ትንንሽ የሆኑ
ኮኒፈርስ የሚባሉት ማለት ነው።
ኒድል ሊፍት ወይም ኮኒፈር የሚባሉት ማለት ነው። አሁን ምንድን ነው እየሆነ ያለው በሙቀቱ ምክንያት አሁን እነዚህ አትክልቶች ወይም ደግሞ ዛፎች አይነት እየተቀየረ ነው። ሚድ ላቲቱድን በፊት ሚድ ላቲቱድ የነበሩት ወደ ፖላር እየሸሹ ነው እያለ እዛ የነበሩት ደግሞ ዝርያቸው በሙሉ ይጠፋል ማለት ነው። በባዕድ ዝርያ መወረር በየቦታው እየተከሰተ ነው። የመሬት ሙቀትን ተከትሎ በመጣው የአየር መዛባት ብዙ ችግሮች ይመጣሉ።
የግሪን ሃውስ ጋዞች እየጨመሩ መሄድ የበለጠ ሙቀትን አፍነው የሚያስቀሩ ነገሮችን መፍጠር ነው። የዋልታ በረዶች መቅለጥ የፀሐይን ጨረር አንጸባርቆ የሚመልስ አንድ ኃይል መቀነስ ነው። ይህም ሌላ የሙቀት ጨማሪ ማብዛት ነው ማለት ነው። የሙቀት መጨመር ደግሞ የውቅያኖስ ውሃን ትነት ይጨምራል። በአየሩ ላይ የተን መከማቸት ደግሞ ሌላ ሙቀት ጨማሪ መደመር ነው ማለት ነው። ብቻ ያንዱ ችግር ሌላ ችግርን እየጨመረ ይሄዳል።
ታዲያ ይሄ ከሆነ የሰው ልጅ ምንድን ነው ማድረግ ያለበት? ምንስ እያደረገ ነው? ምንሰማቸው ነገሮች አሉ። የሀገራቱ ጥቅም አንጻር ምን ያክል ይግባቡበታል የሚለው ነገር እንዳለ ሆኖ ይሄ የአየር ንብረት ስምምነቶች አየርን ከብክለት ለመታደግ ከሙቀት ለመታደግ እንዲናረጋለን ብዙ ነገሮች እንሰማለን። በየሀገራቱ ዓለም አቀፍ ስምምነቶች ሁሉ አሉ። እንደ ፓሪስ አይነት ስምምነት እንሰማለን። ምን እየተደረገ ነው? ወይስ ደግሞ ምንስ መደረግ አለበት? እንደ ሳይንቲስት እናንተ የምትሉት ነገር ይኖራችኋል። የሰው ልጅ መኖር ከፈለገ ህይወትን ማስቀጠል ከፈለገ ይህን ማድረግ አለበት። አሁን እያደረገ ያለው ይሄ ነው የሚለውን የመጨረሻ ጥያቄ እናድርግ።
እንግዲህ ይህንን ጥያቄ ለመመለስ ከምንድን ነው የሚጀምረው? የሰው ልጅ እስቲ ምንም ባያረግ ወዴት ነው የሚሄደው ነው። እንግዲህ በነበረበት ከሄድን ምንድን ነው የሚሆነው? ኢንዱስትሪዎች ያው እየተስፋፉ ነው፣ ወደ ታዳጊ ሀገሮችም እየተስፋፉ ነው፣ ወደ ህንድ፣ ወደ ቻይና አሁን እየተስፋፉ ነው። የሚመነጩ እነዚህ ግሪን ሃውስ ጋዝስ እየበዙ ይሄዳሉ ማለት ነው። ምንም ካላደረግን ይሄድና ምን ይሆናል? የሙቀት መጠኑ በጣም እየጨመረ ይሄድና የተወሰነ ነው እስከ 4 ዲግሪ መሰለኝ ቲፒንግ ፖይንት የሚባል አለ። ቲፒንግ ፖይንት ማለት እንደ ተራራ ነው። አሁን እየገፋ ነው ተራራ ላይ እንዲወጣ። ልክ ተራራው ጫፍ ላይ ከወጣ በኋላ ግን ምንም ባናረገውም ራሱ ይሄዳል። ራሱ አይመለስም።
መመለስ አንችልም፣ መዳንም አንችልም
ማለት ነው። እና ቲፒንግ ፖይንት ላይ እንዳንደርስ ሳይንቲስቶች የሰው ልጆች መውሰድ ያለባቸው ነገሮች መቀነስ ቢቻል ከኢንዱስትሪያል ሪቮሉሽን ባለበት እስከ 400 ፓርትስ ፐር ሚሊየን ፒፒቪ ነው መሰለኝ ወደዛ መመለስ ቢቻል የሚል ነው አንደኛው ማለት ነው።
የኢንዱስትሪ አብዮት ወደ ጀመረበት
ከዛ ወደዛ መመለስ ቢቻል። ለዚህ ደግሞ ምንድነው የሰው ልጆች መውሰድ ያለባቸው እርምጃዎች አሉ። አንደኛ የኢነርጂ ወይም ደግሞ የኃይል አጠቃቀማችን ከምድር ውስጥ ከሚወጡ ፎሲላይዝድ ከሚባለው ኢነርጂ ሪሶርስ ወጥተን ታዳሽ ወደ ሆኑ የኃይል
ምንጮች
መቀየር አለብን ነው። እርምጃዎች እየተወሰዱ ነው። እንግዲህ አሁን ወደ ኤሌክትሪክ መኪናዎች እየተቀየደ ነው። ወደ ኤሌክትሪክ ኢንዱስትሪዎች እየተቀየደ ነው። ሃይድሮ ፓወር መጠቀም፣ ሌሎች ሶርሶች ለምሳሌ ሶላር ኢነርጂ በፀሐይ ብርሃን የሚመጣ ኢነርጂ ማለት ነው።
የነፋስ ኃይል
መጠቀም። እነዚህን ከተጠቀምን የተወሰነውን እናስቀር እንችላለን ነው። እንግዲህ የተለያዩ አግሪመንቶች ተፈራርመዋል። ብዙ እንግዲህ በዚህ ውስጥ ሊነሱ የሚችሉ ነገሮች አሉ። ከዛ ውስጥ ግን የሚነሳው የፓሪስ አግሪመንት ነው ወይም ደግሞ በፓሪስ የተፈረመው ነው። ከአንድ እስከ 1.5 ባለው ውስጥ ሊሚት ማድረግ ቴምፕሬቸር እንዳይጨምር በ2030 ከዚህ እንዳያልፍ ማድረግ በሚል ውስጥ ነው። በዚህ እንግዲህ ብዙ ሀገሮች ፈርመዋል። አይ ቲንክ የኛም ሀገራን ፈርማለች መሰለኝ።
በምድር ላይ የህይወትን መጥፋት ለመታደግ ከዚህም በላይ ብዙ መስራትና መቀየር እንደሚያስፈልግ ልብ ሊባል ይገባል። እያንዳንዱ የሰው ልጅና መንግስታት የየራሳቸውን ግዴታ ካልተወጡ አደጋው የከፋ ሊሆን ይችላል። ክብራትና ክብራን ያገር ልጆች የዛሬውን አበቃን። ሳምንት በሌላ ዝግጅት ጠብቁን። ጌታቸው መላኩ ነበርኩ። መልካም ሳምንት።
ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ